ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችንን እናቀርባለን። በቸናሽ ተጣልተው ህዝብ አለቀ ይላሉ ሳይፍሩ በዛ ትውልድ ላይ በሚሳለቁ ጊዜ ተጣጨው አፈቃላጤዎች አሁንም ለህዝብ እኩልነት መብትና ለሀገር ሉዓላዊነት ህይወታቸውን የገበሩ ሰማዕታት አጽም ላይ መሳለቃቸውን ማወቅ ይገባቸዋል። በዛውን ጻፍ ደግሞ የቀሽብር አራማጆች እሰይ ደጋ ደረጋችሁ የሚል ዘግናኝ መልእክትንም ያስተላልፋሉ። ይህ ማብቃት አለበት። በነገለ ጎረና የኢሃፓ አባላትና ደጋፊዎች በአስተቃቂ ሁኔታ በግፍ የተገደሉበትን ሁኔታ የሚገልጸውን እና በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ መጽሐፍ ትረካ ክፍል 4 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ይናገራል እንደኔ እንዳንተ እንደሱ እንደሷ ሥጋውን ተላብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ተነቋቁረው ይናገራል። ይጮሆ አደም አጥምም ድምፅ አለው። ነጎድጓዳው ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ሥረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሩ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለው አጥምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ? ደግሞስ መመራመር ታሪክ ማበላሸት ሐቅን ማልበሳት። ዶክተርኩ ዶክተርኩ ማለቱ ምን ይሉታል? ደግሞ አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናስል ታስረው በወንዱ ስስ ብልት ጠርሙስ አንጠልጥለው የሴቷን ስስ ብልት በመርፌ ጡት ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨውነት ንሰውብን ጋዜጣ ጠቅልለው ክብሪ ተጫኑብን ናፍጣር ከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃችና ጓንቶ ነው ጠራቢዎተኝ ያፋ ብለው ነው አገር ሽጠን አይደል ወይ? በስልጣን ባልገን መሠረታዊን መብት ነው እኮ ጠይቀን። ይህንን ጥያቄ ምግቡ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁሙ የሚበላው። አጽምም ይናገራል። ኡኡ ብሎ ይጮኻል። የሕዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የከደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን ምን ይሉት ነው እንዲህ ያለ እብደት? የማይናድ ቤቴን የማይፈርሳት እንከን ልክፈል ብሎ ማለት አረ ምን አይነት ነው እንዴት አይነት ጉዛ ድካሜን ማቃለል ታሪኬን ማጠርሸት አንድ ወኝ ሳለ ሁለት ነው ማለት ያንጃዎች ልክፍተ ባንዳዎች ስለሱ ኡኡ ብሎ ይላል ይጧል አቻሜ ተሰማም ድረሳ ያ መምህር በላይ በንያ ማዳነ ውልጫፎ ብርቱ ማርቆስ አጎሱና ተስፋዬ ደበሰ ፋጥማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኋሉ የገነቡትን ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያ ንብረት የደም ሐውልታቸው ድፍልቅልቅ ያለውን ከአጥንት ከስጋቸው ሲነካ ይጮኋሉ የአፓ ምረታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም የአፓን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫቤ ነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንተን ብያለ አልኩት አፈሩ አልከበደ ይሄ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድኑ በስተቀር ሌላ ዋስትና ያለው አልያም የዕድሜ ገደቡ ምን አለ ብትተውኝ ምን አለ ባትሞትም ማፍረስ ሳይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትሆኑም ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጥሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተውት ባካችሁ አጽም ይናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጽም ይናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል አጽምም ድምፅ አለው አዎ አጽምም ይናገራል አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ
በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ክፍል 4 ወርቃገኘው ኃይለ ጊዮርጊስ ሚያዝያ ወር 70 ዓመተ ምህረት በጣም አስፈሪ ጊዜ ነበር። በዚያ ወቅት ተማሪ በተለይም መምህር ሆኖ መገኘት እንደ ዋነኛ የመንግስት ተቃዋሚነት ጸራሪዮተኛ መለያ ሆኖ ይታይ ስለነበረ በሹማምንቶችና በቡችሎቻቸው አይን በየለቱ መገርመም ተላምደናል። ከሥራ ቦታ ወደ ቤቴ በማምራት ላይ እያለሁ አንድ የማውቀው የአብዮት ጥበቃ ጓድ መሳሪያውን አንግቶ ተፍ ተፍ ሲል አነጋገርኩት። እባክህ እነዚህ አናርኪስት ወላጆች ህግ ተላልፈው በየጓዳው ለቅሶ እየተቀመጡ ስለሆነ ሌሎች ጓዶችን ጨምሬ በተጠናከረ ሁኔታ እንድንከላከል በሊቀመንበሩ ታዝዤ መሄዴ ነው አለኝ። ጭንቅ ነበር። በዚያ ወቅት ወላጆች ለሞቱ ልጆቻቸው ማልቀስ አይፈቀድላቸውም ነበር። በዚህ ምክንያት ሐዘናቸውን ለመወጣት የማይፈጥሩት ምክንያት አልነበረም። የሟቿ የግርምት ዓለም አባት የአስር አለቃ ደገፉ ይህንኑ አፋኝ እገዳ ለመወጣት የተጠቀሙበት ዘዴ ከሁሉ ለየት ያለ ነበር። የቤታቸው ዙሪያ ባብዮት ጠባቂዎች የተከበበ ስለነበር ሰዎቹን ለማዘናጋት ሬዲዮናቸውን ከፍተው በመስኮት ላይ ያኖሩታል። ሬዲዮኑ መፈክሩንና ዘፈኑን እየቀየጠ ሲያወርደው ታጣቂዎቹ ይሄ አባት ጦር እንኳን ሊያለቅስ እንዲያውም ዘፈን ከፍቷል በማለት ጥለው ገለልድ ስላሉላቸው በብልሃት እርማቸውን እንደወጡ አንድ ጓደኛዬ አጫውቶኛል። አርመኒዎቹ 25ቱን ወጣቶች ፈሽተው በርካታ አዛውንት ወላጆችን ይበቀሉን ይሆናል ብለው በመፍራት በእስር ቤት ተማጎራቸው ሌላ ያም በቂ አይደለም በማለት በየትምህርት ቤቱና በየድርጅቱ የጽዳት ዘመቻ በማለት ከድርጅቱ ኢሃፓ ጋር የሩቅ ንክኪ ያላቸውን ሁሉ ያግበሰብሱ ጀመር። በዚህ ዘመቻ እኔም ታሰርኩ። በተቋቋመው አስጂ የምርመራ ቡድን ውስጥ አቶ ዳዊት ያቆብ አለበት። ይህ ግለሰብ ከዚህ ቀደም ሰፊው ህዝብ የሚል ቁጥር 48 ከዘመቻ መኮብለልን የሚቋወም አቋምን የሚያብራራ ሐሳብ ያለበት ጽሑፍ የመይሶን ጋዜጣ ቢሻር ሊበን በሚባል ወጣት በኩል ልኮ ሊመለምለኝ ያደረገው ሙከራ በነበረኝ ተቃራኒ አቋም ሊሳካለት ባለመቻሉ ለበቀል በግላጭ አገኘኝ። እንደማናቸውም በፓርቲው ዙሪያ እንደተሰባሰቡ አባላቱና ደጋፊዎቹ ንድፈ ሐሳባዊ ጥናት ዲያሌክቲካል ማቴሪያሊዝምና ዴሞክራሲያን እያነበብኩ የራሴን አነስተኛ ድጋፍ ከመስጠት በስተቀር ድርጅቱ ፈርሶ ከላይ እስከ ታች በተጋለጠው መዋቅር ውስጥ በምንም እንደሌለው እንዳልተገኘሁ እያወቀ ትልቁ ይሃፓ ነው በማለት አግንኖ አቀረበኝ። ለመከራ ቀረብኩ። አፌ ባሮጌ ጨርቅ ተጠቅጥቆ በጠረጴዛ ላይ ተሰቅዬ ያለ ርኅራኄ ተገረፍኩ። እግሬ ነፈረ። በማግስቱም ደገሙኝ። ጭካኔያቸው ወሰን አጣ። የጠገበ ድመት ከነ ሕይወቷ ያገኛትን አይጥ ከመብላቱ በፊት እያሰቃየ እንደሚጫወትባት በማናለብኝነት ስሜት በአካሌና በሞራሌ ላይ ተጫወቱብኝ። ወደ እስር ክፍሌ ስመለስ ጓዶቼ የኔን ሁኔታ በማየት ተደናገጡ። እህል መብላት አቃታቸው ተጨነቁ። በመቀጠል መምህር ፋንታ ክፉኛ ተደብድቦ በደም ተበክሎ መጣ። ጧት ለሽንት መውጣት ባለመቻሉ በሶስት ሰዎች በሸክም ሲሄድ ያዩ ቤተሰቦቹ አካባቢውን በጩኸት አናወጡት። ከመጡት ቁርስ ጋር ተባረሩ። ሳምንት ባልሞላ ጊዜ ውስጥ መምህር ወልደ ዮሐንስ ፍራንሷ፣ መምህር መኮንን ሐፊሶ፣ መምህር ፈቃዱ ደስታ ተመሳሳይ ቶርች ተፈጸመባቸው። ለሶስተኛ ዙር ግርፋት ቀርቤም የግራ እጄ አመልካች ጣት ጥፍር ተገንጥሎ እስኪወድቅ ደበደቡኝ። በተጨማሪም በአካባቢው ኳስ ሲጫወቱ የነበሩ ታዳጊዎችን ሰብስበው አምጥተው እጃቸው እስኪደክም በጥፊ እንዲመቱኝ አስገደዱ። በተማሪዎቹ ተጠፈጠፍኩ። የአራተኛው ዙር ምርመራ ከወንበዴው ዋቆጉቱ ጋር ግንኙነት አለህ የሚል ነበር። ከዱላው ውርጅብኝ ሌላ አንዱ ሲጠይቀኝ ሌላው ይሰድበኛል። አንደኛው ሲያባብለኝ ሌላው ይገደል፣ በመኪና ይጎተት እያለ ይደነፋል። በዚህ መሃል የሴቶች ድርጅት ሊቀመንበር ጌጤ አንበርብር፣ ስማ ወንድሜ ሆይ፣ አንተ ይችን የመሰለች ቆንጆ ሚስትህን ጥለህ ከምትሞት ለምን ተናዘህ ይቅርታ አትጠይቅም? አለችኝ። ምኑን እንደምናዘዝ መልሼ ጠየቅኳት። ቶርቹ ቀጠለ። ራሴን ሳትኩ። በዚህ ድብደባ ዛሬ በአንድ ሚኒስቴር መስሪያ ቤት አብሮኝ የሚሰራ ሰው የያኔው የወጣት ድርጅት ተወካይ ቆሞ ገርፎኛል። ይህ ሁሉ ሲሆን መከራ እንጂ ሞት እጁን ወደ እኔ አልዘረጋም ነበር። ከህሊናዬ የማይጠፋው ግን በዳግማዊ ሀፓ የተረሸኑ ወጣቶች በመጨረሻው ዕለት ማታና ሌሊት እንዴት እንዳመጧቸውና ንጋት ላይ ምን እንደፈጸሙባቸው በዓይኔ ስለተመለከት ከፊል ሰውነቴ አብሯቸው ወደ መቃብር ወርዷል። ባለቤቴ ማመልከቻዋን እየያዘች በየባለስልጣናቱ ቢሮ ደጅ በመጽናቷ በአቶ ጎዳና ቱኒ ትዕዛዝ እንድፈታ በመሆኑ ከፍ ያለው እና ታደሰ አበዱ ለአምስተኛ ጊዜ እንዳልሞት እንዳልሽር አድርገው ቀጠቀጡኝ። ራሴንም በሽጉጥ ሰደፍ ፈነከቱኝ። ጆሮዬም ተጎዳ። በድብደባው ምክንያት እስካሁን አንድ እግሬ በሽተኛ ነው። በመጨረሻም ጥቅምት 15 ቀን 1971 ዓ.ም ዘራይ ብሩክ ሶሪ እኔና ሙሉ በቀንን በዋዝ መኪና መጥቶ ወሰደን። ሻለቃ ባሻ ጌታውን አቦዬ በሕዝብ ፊት አቅርቦን የአብዮቱን መሐሪነት ከሰበከ በኋላ ለ25ቱ ሞት የሕዝብ ማጽናኛ ማካካሻ ሆነን ከኢዩና ከኢሃፓ ጀሌነት እንድንነጻ አስጠንቅቆ ከተወሰኑ ሰዎች ጋር ለቀቀን። ዛሬ በሕይወት ኖሬ የአራት ልጆች አባት ብሆንም ባለሁበት የሥራ መስክ ለትምህርትና ለተለያዩ የውስጥ እድገቶች በመወዳደር ለዓመታት ያደረግኳቸው ጥረቶች ሁሉ ጸረ አብዮተኛ የነበረ በሚል ሰበብ ተቀብሬ እንደኖር ባሰብኩ ቁጥር ቀይ ሽብር በሰባ ዓመተ ምህረት ቢያቆምም ሰዋራው ቀይ ሽብር በ83 ዓመተ ምህረት የቆመ ይመስለኛል። ወይዘሮ አበበች ተረፈ። በአገራችን ዳር እስከ ዳር ይሳቡ የነበሩ ቃታዎች ኢላማቸው ምንም በማያውቁ ንጹሃን ላይና በወላጆችም ላይ ነበር። በጊዜው ልጃቸው በኢሃፓ አባልነት ወደ ተገደለባቸው እናት ወይዘሮ አበበች ተረፈ ቤት አመራው። ከሰላምታ በኋላ ከዓመታት በፊት ስለተፈጸመው ሁኔታ ማውጋት ጀመርን። አንገፈገፋቸው። ልጄ እንግዲህ ከሰውነት ተራ የወጣሁት በሽተኛ ሆኜ የቀረሁት ከልጄ ሞት በኋላ ነው። ያንን ዘመን ያንን ጊዜ ማሰብ አልፈልግም። እሸሸዋለሁ፣ በጣም እሸሸዋለሁ። ነገሩ ግን ይከተለኛል፣ አልተወኝም። እስቲ አሁን ለምን አነሳህብኝ ብለው ጠየቁኝ። ከገለጻይ በኋላ ተግባባን ፈቃደኛ ሆኑ። በረጅሙ ተነፈሱ። አሰቡ። መቼም መስለን ታውቀዋለህ ልጄ። ጎበዝ ልባም ነበር። በእጃቸው ቢወድቅም ደፋር ነበር። ይኸውልህ እሱ በልጅ አንደበቱ ያለኝን ነገር እኔን ለጉድ ጎልቶ እያሳየኝ ነው። አቦ አንቺ እኮ ብትወልጅኝም ለፍተሽ ብታሳድግኝም ብታስተምርኝም አንቺን ብቻ ልጦር ዘመዶቼን ብቻ ልጠቅም ሳይሆን የተማርኩት ለአገርና ለወገን ነው። እኔ እኮ ከእንግዲህ የሕዝቡ ልጅ ነኝ አለኝ። ስለ ኤርትራም ውጊያ ሲናገር አቦ አይምሰልሽ፣ ደርግ የሚያወራው ሁሉ ሐሰት ነው። እነሱ አገዛዙን ጭቆናውን በመጥላት እንጂ ሌላ አይደለም። የኤርትራን ጉዳይ መድፍና መትረየስ ሳይሆን እርሳስና ደብተር ያቆመዋል ብሎ አስረዳኝ። እውነትም ብለው በመገረም ትውስታቸውን በትካዜ ካጀቡ በኋላ ወይኔ ልጄ አብሬው አበድኩ፣ ድምፁን ተከትዬ ባዘንኩ፣ አልሆነልኝም። መሬቱን ቧጠጥኩ፣ ለፊቱ ታቦት ተሳልኩ፣ በተጋዘበት ሁሉ በሰው አገር ተሰደድኩ። በመጨረሻ ቀሙኝ። ብልህ ልጄን መሰለ እኮ እንደሚሞት ያውቅ ነበር። አንድ ጊዜ ልቤ እየፈራ በየጊዜው ስለምወተውተው እማዬ ዓላማ እኮ ነው ብሞት እንኳን እንዳትጸጸች፣ የኛ ደም ዛሬ ወንጀል እንደፈጸምን በከንቱ ቢፈስም ነገ ማርና ወተት ሆኖ ይፈለጋል አለኝ። ያች ያንደበት ተዘጋች ብለው አለቀሱ። ስሜቴን መቆጣጠር አቃተኝ። ወይ ልጄ መስዬ አረቄ ቀጥዬ ጠላ ጠምቄ ያሳደግኩት የድሃ ልጄ እንደ ውሻ መዳ ላይ ተጣለ። ሐዘኑ ረታቸው። አነቡ። ውይይቱን እንድቀጥል አጽናንቼ ታሪኩ ተደፍኖ መቅረት እንደሌለበት አሳምኜ ተስተካከሉ። ልጄ አንድ ዕለት ምን ሆነ መሰለህ? ምግብ ይዤለት ሄጄ አይኑን ለማየት ሰስቼ ገጹን ለማየት ፈርቼ አጎንብሼ እምባዬ እየወረደ ቀለቡን ሳቀብለው፣ ፖሊሱ ምን ያለቅሳሉ አገር ሲሸጥ እኮ ነው የታሰረው አለኝ። እንዲያው ፍርሃት አልፈጠረበትም። ስማ ቢገባህ የምንታገለው ለሕዝብ ነው ለአገር ነው፣ ብታስተውል ላንተም ነው ሆዳም ብሎ ተናገረው። ፖሊሱም ተቆጣ፣ ተወራጨ። እኔን አንቱ ያለኝ አንቺ ብሎ በአፈሙዝ እየገፋ አስወጣኝ፣ እሱንም ወደ በረቱ። ወይ ልጄን እንዲህ ሲቀር ለሚቀረው ለፍሬ ሳይበቃ እንደወጣ ቀረ። ለአገር እተርፋለሁ ሲል ለሕዝብ እሆናለሁ ሲል አገርና ሕዝብ የልቡን ሳያውቅለት በጥይት ተቃጠለ። መስዬ ልጄ እኔ እኮ ደም ማልቀስ ምን የቀረኝ፣ እምባዬ እንደሆን ደርቋል። አንዴ ዲላ፣ አንዴ ክብረ መንግስት፣ አንዴ ቦረና ዋና ኢሃፓ ነው ብለው እንዳንገላቱት እንዳሰቃዩት አንድ ቀን እንኳ ልቡ ረክቶ ቀዝቃዛ ውሃ ሳይጠጣ አውጥተው ደፉት። ነሐሴ 11 ቀን የቡሄ ዳቦ ይዤለት ሊሄድ ደፋ ደፋ ስል ቡዬ ሌሊቱን ለአስራ ሁለት ሰዓት ያገደሉት። አለቀሱ። ከዚያማ ምን እልሃለሁ? ይሄ ቤት ዙሪያው ተከበበ፣ ሶስት ቀን ሙሉ ሰው እንዳይገባ እንዳይወጣ እንዳናለቅስ፣ የፈሰሰ እንባ ወደ አይን ተመልሶ ይግባ ብሎ ማዘዝ ነው የቀራቸው። ሰው ሁሉ ሸሸን። ጎረቤቱ አብረን እንዳልበላን አብረን እንዳልጠጣን ገሸሽ አደረገን። እሳት እንኳ ከቤታችን አይጫርም። የኢሃፓ ቤተሰብ ተብለን በእሳት ይጋባ ይመስል እኛ ምን ያልወልነው ነገር አለ? ምን ያልተባልነው አለ? ለማንም አረመኔ መወዳጃና መሿሿሚያ ሆንን። ይኸው አለፈ። በጣም የሚገርምህ ትንሹ ይሄንን መሳቀቅ አይቶ ያለ እድሜው ተብከልክሎ እማዬ እኔ ወታደርነት እከተራለሁ። እኔም መሞቴ ስለማይቀር አንቺም ታፍነሽ ከምትጨነቂ ወታደር ሆኜ ከሞትኩ አታልቅሽ ብሎ የሚከለክልሽ ስለሌለ ከዘመዶችሽ ጋር ሆነሽ ታለቅሻለሽ አለኝ። የሟቹ የመሰለ ታላቅ ወንድም አዳነ ጥላሁን ይባላል። መሐንዲስ ነበር። ብቻ ሀገር ሁሉ ተምሮ የመጣ 7 ዓመት ሙሉ በእስር አንገላተው ፈቱት። እንደምቦሳ የሚቦርቅ ሜዳም አይበቃው ቆፍጣና ልጅ ከእንግልቱ ወዲህ ሁሉ ነገር ቀፈፈው። ጭምት ሆነ። የሰው ድምፅ ጠላ። ነጋ መሸ መጽሐፉን ይዞ ማቀርቀር ብቻ። እኔ ፈራሁት፣ ፈራሁለት። ከዛሬ ነገ ወስደው እሱንም ይገሉብኝና ጅባታ ብዬ እቀመጣለሁ ስል መቼም ትዕግስት ጥሩ ነው። ታግሶ ቀን ቆጥሮ አያያዙን አካሄዱን አይቶ አንድ ቀን ይኸው አዳነ ያልኩ ልጄ አቡ ይህ አውሬ ምክንያት ካገኘ አይተወኝም፣ አንድ ቀን ያጠፋኛል። እኔ ወደ ውጭ መሄድ ፈልጌያለሁ። አቡ አንቺን እናቴን ጠልቼ ሰልችቼ አገሬና ወገኖቼን ሳልፈልግ ቀርቼ ሳይሆን አስተዳደሩን በመጥላቴ ብቻ ነው። የአገሬን ሀብት አልዘረፍኩም፣ ህዝቦቿንም አልበደልኩም። ነገ ምናልባት የተሻለ ዘመን ከመጣ እመጣ ይሆናል ብሎኝ ልጄ ሳይወድ በግድ ወደ ውጭ አገር ሄደ። አሁንም እዛው ነው። ይጽፍልኛል፣ ድምጡንም አላጠፋብኝም፣ ይረዳኛል። ሌሎቹም እንዲሁ ይችን ደግ መሬት ትብታቸው የተቀበረባትን ምድር በወንድማቸው ሞትና በደረሰባቸው በደል ጠልተው ዜግነታቸውን ለውጠው እስከ መኖር ድረስ ቆርጠው ተፈደዋል። ያ አረመኔ ያ ዳዊት ያዕቆብ የሚሉት ካድሬም እዚህ ልጆቻችንን የጨረሰ እዚያ ቼኮስሎቫኪያ የሚባል አገር እንዳለ ልጆቼ ጽፈውልኛል። እድሜ ለመንግስቱ ኃይለማርያም እያለ እንደላቀቅ በፈረንጅ አገር ጠያቂ በሌለበት አንድ ቀን እሱንም የልጆቻችን ደም ያስፈርድበት ይሆናል ብለው ያንን ዘመን ከረገሙ በኋላ በንጽጽሩ ዛሬን አስበው መቼም ለዚህ ያበቃን አምላክ የተመሰገነ ይሁንና ተደብቀን ስሙን ለመጥራት የምንፈራው ሀፋ እውነተኛ ነበር፣ እውነተኛ ነው ተብሎ ታሪኩን ለምስክርነት እንዲህ መጠየቃችን ራሱ ትልቅ እድል ነው። አንተንም ደርግና መንግስቱ ኃይለ ማርያም ሳይሆኑ በዳኝነት ያተረፈህ እግዚአብሔር ነው። ይህን እንድታይ እኛ ተረስተን ተሰብረን የወደቅነው ከየስርቻው ፈልገህ አለሁ እመሰክራለሁ ኑ እንመስክር እንድትል ያበቃህ አምላክ እግዚአብሔር ይመስገን ብለው መሬቷን በእጃቸው ዳብሰው እጆቻቸውን ወደ ሰማይ ዘርግተው አቤት አቤት ቸሩ መድኃኔዓለም ብለው መሬቷን ሳም አደረጓት። ይገርማል። ኢሕአፓ የወጣቶችን አእምሮ ብቻ ሳይሆን የወላጆችንም ልብ አብስሏል። እጅግ በጣም ገማችና አንደበተ ርቱዕ እናት ናቸው። ተሰነባበት። ወይዘሮ ስንቅነሽ አስፋው የቀበሌ 3 ነዋሪ። ወደ እኚህ እናት ቤት እንዳመራ ያነሳሳኝ በዚያን ቀውጢ ሰዓት ቤታቸው ከከተማ ወጣ ብላ በራሷ ግቢ እየተከለለች ፍጹም ጸጥተኛ ስለነበረች ለድርጅታዊ አሰራር የምታመች ሆና በመገኘቷ ብዙ ጓዶች አገንብሰው የገቡባት በአገርና በወገን ጉዳይ ሰፊና ጥልቅ ሐሳብ የተለዋወጡባት ክራራቸውን ቃኝተው የሰፊውን ሕዝብ የሰቆቃ እንጉርጉሮ ጥንካሬውንና አርበኝነቱን ያዜሙባት በመሆኗ የሚያጋሩኝ ትዝታ እንደሚኖር በመተማመን ነበር። እንደዚህ ሰው ሆነን በስርዓት ሰርተን በልተን ጠጥተን ወጥተን ገብተን የምንኖር አይመስለኝም ነበር። እኛ እኮ በደርግ ዘመን በቁማችን ሞተን ነበር። የወደቀ ሬሳ እንኳ ወደ ጉድጓድ ይጣላል። እኛ ግን በድናችንን የሚጥለን የሚቀብረን አጥተን ሰውነታችን ተረስቶ በማለት ወጋቸውን ቀጠሩ። እዚህ ቤት ብዙ ልጆች ይመጡ ነበር። ከነዚያ ውስጥ 8ቱ ተረሽነዋል። እነዚያን የመሰሉ አበባዎች ልጅነታቸውን እንኳ ሳያውቁበት እግዚአብሔር ያዋቂ ልቦና ሰጥቷቸው ለወገን እንዳሰቡ ምን ያደርጋል እንዳይሆን ሆነ ብለው በቁጭት ጉልበታቸውን በመዳፋቸው ደበደቡ። አንድ የፑሽኪን አባባል ትዝ አለኝ። ሰዎች እንደ ማዕረጋቸው ሳይሆን እንዳስተሳሰባቸው ቢከበሩ ኖሮ ይህ ዓለም የተገላብጦሽ በሆነ ነበር። የቃሉ እውነተኝነት ገዝፎ ታየኝ። ተራው ሕዝብ ለእውነት ሲጋደል፣ ሹማምንቱና አለቆች በዘረፋና በግድያ ተሰማርተዋል። ይገርማል። በራሳቸውና በቤተሰባቸው ላይ የደረሰውን ሰቀቀን ሲገልጹ ለድሃ ልጆቼ ጉሮሮ ብዬ የዘራሁት በቆሎ እሸት ሳይቀር የሀፓ መደበቂያ ነው ተብሎ ተጨፈጨፈብኝ። እዚህ ከጎኔ ያለው ጎረቤቴ ወታደር ነው። አንቺ ልጆችሽ ወታደራዊ መንግስት የሚቃወሙ ወንበዴዎች፣ አንቺ የኢሃፓ ወላጅ እያለ ሞቅ ባለው ቁጥር ስለሚናገር፣ ልጆቹ ደግሞ በተራቸው ማታ ማታ እዚህ የምታየው ጣራ ላይ የድንጋይ ናዳ ያወርዱብኛል። ማነህ? ለምንድን ነው ብሎ መጠየቅ ምን ቆርጦኝ የማይሞከር ነገር። የኢሃፓ መሰብሰቢያ ተብሎ አላ። በመጨረሻ የሚያደርጉት ቢጠፋቸው በአጥር ጥግ ያሰርኳቸው ውሾቼ ላይ ፍልውሃ አምጥተው ደፉባቸው። እነሱም የኢሃፓ ውሻ ተብለው ይገርማል እያሉ ሲጮሁ ወጥቼ ሳይ ከሰውነታቸውና ከመሬቱ እንፋሎቱ ይተናል። አለቀስኩ። ለማን አቤት እላለሁ? ቀበሌ ሄጄ ፍረዱኝ ብል አርፈሽ ተቀመጪ ተባልኩ። ግልምጫ ጠግቤ ወደ ቤቴ ተመለስኩ። አብስሎ መብላት አስጠላኝ። አልጋው አስጠላኝ። መቀመጫው አስጠላኝ። መሬት እንድትውጠኝ ተመኘው። ወይዘሮ ስንቄ የናቢቲ እናት በተባልኩበት በተከበርኩበት አውራ ከድንጉላ በወለድኩባት አገር እንደንትን እንኳን በጅ በእንጨት ሊነኩን ተጠየፉን። ልቤ ከልጆቼ ስቃይ አልላቀቃለኝ። ሰውነቴን ጠላሁ። አልታጠብም፣ ልብስም አልቀይርም። ልቤ በሐዘንና ጭንቀት፣ ሰውነቴና ጨርቄን በእድፍ ተበላ። ከሰው አልገናኝ። ክርስትና ቢባል፣ ልደት ቢባል፣ ሰርክ ቢባል አልሄድም። አብረን ከኖርነው ሕዝብ በመፈክር ከነ ልጆቻችን ተረግመን እንድንለይ ተደርጓላ። እስቲ አሁን እነ አቶ ታደሰ ቦጋለ፣ እነ ዘራይ ብሩክ ሶሪ፣ እነ ሻለቃ ከፍ ያለው፣ እነ ዳዊት ያዕቆብ እውነት ከእናት ማህፀን ተወልደዋል ወይስ ከሰማይ ዱብ ያሉ ቁጣ ናቸው? ያ የምታነቡት ወረቀት እየተቆፈረ ሲጎለጎል ሲወጣ ዘራይ ስሚ አሁን ይሄ ልጅሽ ቢገደል ይቆጭሻል ብሎ አፋጠጠኝ። በጥያቄ አደናበሩኝ። አይ ጥፋት ካለበት ግደሉታ አልኩ። ተከምረው ተንጎራደውብኝ አንደበቴ በልጄ እንዲፈርድ አስገደዱኝ። አይቀን አይቺ ምላስ ብቻ ለፈጣሪ እሱ ያውቃል በሱ ያልቃል እንዳልኩ ያ የማይነጋ ሌሊት፣ ያ የማይመሽ ቀን፣ ያ የማይገፋ ጭንቅ አልፎ መከራም ቢሆን ተቀምጠን ለማውራት በቃ። መቼስ ተመስገን ነው በማለት በትካዜ ራቁ። ወይዘሮ አስካለ መኩሪያ ጎመን ሰፈር። እኚህ ሴት አንድ አይናቸውን ጋርዷቸዋል። አካባቢው በሐዘን መጎሳቆላቸውን ያውቃል። ሁለት ልጆቻቸውንና ባለቤታቸውን አጥተዋል። ጭውውታችንም ወደዚሁ አስከፊ ዘመን የሚመልስ ነበርና የተዳፈነውን እሳት ለመሞቅ ለመዘገብ በጥንቃቄ አመጣጤን አስረዳኋቸው። ልጄ ባለቤቴን ተክለ ማርያምን መውጫ መግቢያ አነሱት። እሱ ልጁን ላጣ፣ እሱ ፍሬውን ለተነጠቀ፣ ልጄ ያባ ሆኖ አገር ሊሸጥ ሲል ተገደለ፣ ልጄ እኛን ሊጨርሰን እያሉ መቆሚያ መቀመጫ ሳጡት። ቆፍጣናውን ጦር ሰራዊት እንዲሁ አንገቱን እንዳስደፉት፣ የልጁ ነገር ሆድ ሆዱን እንደበላው ወደ ግንባር ሰደዱት። ሞተላቸው። ምን አሉ ይመስለህ? ባልሽን የገደለው ያፋ ነው፣ የልጅሽ ጓደኛ አሉኝ። በካምፕ ውስጥ ባሌና ልጄ ስማቸው የሰበካቸው ማጣፈጫ ሆነ። ልቤን አማቱኝ። በማንኛው ላልቅስ? ለባሌ በልጄ ወይስ ስለ ልጄ በባሌ? ይግረምሽ ብሎ ትልቁም ልጄ ተደገመ። ይኸውልህ አይኔ በየዬ ጠፍቶ ቀረ። የኔ እኮ ለብቻ ነው፣ ሁሉም ተቀማው። በሰው አገር ረዳቶቼንም ብርሃኔንም ማጥቼ ሞቴን እየጠበቅኩ ነኝ ብለው እንባቸውን በመንታ መንታ አወረዱት። ዓለም ይስማው። የአስር አለቃ ካሰኝ ዘለቀ ቀበሌ 03 ጡረተኛ አባትና በእርሻ ሥራ ቤተሰባቸውን የሚያስተዳድሩ ናቸው። ከ17 ዓመታት በፊት በራሳቸውና በልጃቸው ላይ የተፈጸመውን ዘረፋና ግድያ እንዲያወጉኝ ጠየኳቸው። አዛውንቱ እንደ ሌሎች ወላጆች ሁሉ እንኳን በአንደበታቸው ሊተርኩት በልባቸው ሲያስቡት እንደሚዘገንናቸው አስረዱኝ። መቼም እግዚአብሔር እያየ የፈሰሰ ደም ስለሆነ የልጅ አወዳደቅ ከንቱ ሆኖ እንደማይቀር አስባለሁ። በቁርጥ ቀኑን አላውቅም እንጂ በእነሱም ይፈረዳል። ጥር 3 ቀን 70 ዓመተ ምህረት መጥተው ከዚህ ቤት ወሰዱት። ታሰረ፣ ዋለ፣ አደረ፣ ከረመ። በኋላ ይህንን ቤት ሊፈትሹ መጡ። ቤቴን አመሳቀሉት። ፍራሹ፣ ሳጥኑ፣ ምንም የቀራቸው የለ። የተፋቺ ቤት አስመስለው የሚፈልጉትን ቢያጡ አንጡራ ገንዘቤን 300 ብር የያፓ ጥይት መግዣ ነው ብለው ወሰዱብኝ። በስተርጅና ላቤን አፍስሼ የቋጠርኩትን ጥሪቴን ቀሙኝ ብዬ ለበላይ ይግባኝ እንዳልን ዘመኑ አባቱ ዳኛ ልጁ ቀማኛ ነበርና እስቲ በዚሁ ይለፍልኝ ብዬ አንገቴን ደፋሁኝ። የፈራሁትም አልቀረ። ሚያዝያ 3 ቀን ከአስር አለቃ ንጋቱ ወልዴ፣ አስር አለቃ መኮንን በዳኔ፣ አስር አለቃ እሳቱ ሻሼ ጋር በቁጥጥር ስር እንድውል ተደረገ። ለ17 ቀናት ያለምንም ጥያቄ በእስር ካቆዩም በኋላ በመጨረሻ በተናጠል እየጠሩ ልጆቻችንን እርምጃ እንደተወሰደባቸውና ምን ሐሳብ እንዳለን ጠየቁን። ደነገጥኩ። ነደደኝ። አንጀቴ ተቃጠለ። ሰሙኛላችሁ? አህያ ከሞቴ የባሰኝ መጎተቴ አለች። ቀን ያወጣልኛል ብዬ በመከራ ያሳደግኩትን የድሃ ልጄን መግደላችሁ አንሶ እኔን በስር ማጉላላታችሁ የበደል በደል ነው ብዬ መልስ በመስጠት የተቆጡ ደነፉ። ብታንገራግርና ቤተ ገብቼ እየየላለሁ ብትል የልጅ ጽዋ ላንተም ይቀዳልሃል ብለው በማስፈራራት ፈቱኝ። ይኸውልህ ልጄ፣ ፈሪ ሆኜ ኖርኩ። አጎንብሼ አለቅሳለሁ። ከዚያ ወዲህ ሕግ አለ ብዬ ቀና ብያ ላይም አሉኝ። በረጅሙ እየተነፈሱና በዓይኖቻቸው እንባ ሞልቶ ወይዘሮ ስንቅነሽ ደስታ ቀበሌ 03 ኩሽና በመሰለች ትንሽ ክፍል ውስጥ እግራቸውን ዘርግተው የተቀመጡ እናት ሊጠፋ በደረሰ ማንደጃ ላይ በጣሳ ውሃ ተደው ሁለት ራስ ሽንኩርት እየላጡ ተቀምጠዋል። የሚበሉትን እያሰናዱ መሆኑ ነው። መደቡ ላይ ሆነው አሻቅበው ሲመለከቱኝ አይናቸው በተስፋ መቁረጥ ደርቆ ሕይወታቸው በብቸኝነት ተወሮ ከጀርባቸው ጎብጠውና ከአንጀታቸው ታጥፈው በጣም ችግር በገራውና ባለዘበው አንደበት ሰላምታ ሰጡኝ። ልጃቸው ጓደኛዬ ነበር፣ ታምራት ከበደ፣ የድርጅቱ ስኳድ አባል። በትምህርት ቤት ሕይወቱ ኮከብ የቀለም ሰው፣ በአካል ብቃቱ ድንቅ የቅርጫት ኳስ ተጫዋች፣ ተፈጥሮ በመደሎ ቁመት ያጎላችው ዣርጋዳ ወጣት፣ በመልክ እናቱን ይመስላል። ታምራት በቀይ ሽብር ግሬደር ተቀብሯል። ዛሬም እናቱ ከመቃብር ባልተለየ በሚከብድ ባዶ ክፍል የተሰበረ እግራቸውን በደህነኛው ደርበው ከችግርና ከመከራ ጋር ይደባበሳሉ። አመጣጤን ተረዱ። የገጻቸው መለዋወጥ ልብ ይቀረድዳል። ይህ በደም የተለወሰ ታሪክ በእንባ ካልራሰ የህሊና ውጋት እንደሚሆን ሁሉ አድኑኝ፣ ድረሱልኝ፣ ፍረዱልኝ እያለ በሚለምን በሚማጸን ሁኔታ ማህፀናቸውን ጨብጠው በሲቃ እየታጀቡ የልጃቸውን ስም ደጋግሞ በመጥራት አለቀሱ። ልጄን ታምራትን፣ አለኝታዬን፣ ጧሪዬን ቀምተውኝ ጉዳረጉኝ፣ ታዛቢ አሳጡኝ። እሱንስ በአንድ ጥይት ገደሉት፣ እጠፍ ብሎ ወደቀላቸው። እኔን ግን ምን በሚባል ጥይት መተውኝ እንደሆን አልገልሽ ብሎኝ ከጤናና ከበሽታ ጋር ያታግሉኛል። እነዚህ ጨካኞች ከልጄ ጋር በገደሉኝ አባቱንም እሱንም አጣሁ። ሰርቼም ተቀጥሬም እንዳልበላ እግረ ሰባራ ሆንኩ በማለት አነቡ። በእውነት ባይናገሩም ገጻቸውና ቤታቸው ድህነትንና ጉስቁልናን ተቆራይቷል። ከዚህ በፊት እንዳጋጠሙኝ ወላጆች ለተረጋጋ ውይይት የሚበቃ ምንም ሁኔታ ባለመኖሩ በልቤ የእነዚህ አረመኔዎች ጭፍጨፋ ከ17 ዓመታት በኋላም እያመረቀዘ ሕመሙ ዛሬም በየቤቱ እንደ ጠና ተመልክቼ አጽናንቻቸው ተለያየን። ከነገሌ 120 ኪሎ ሜትር ርቃ ከምትገኘው ክብረ መንግስት ከተማ 16 ወጣቶች መጥተው ቢኤስ በተባለ ስፍራ ደማቸው ፈሶ ነበርና ወደዚሁ ከተማ አመራው። ሻለቃ ባሻ ከፈለው ገዳ ይባላሉ። የ74 ዓመት አዛውንት ናቸው። ቀደም ሲል ካነጋገርኳቸው ወላጆች ሁሉ ለየት የሚሉት እሳቸውም እንደ ልጃቸው በግፈኞቹ የአካል ስቃይ መቀበላቸው ነው። ልጄ እነ ሻለቃ ደስታ መሸሻ አስተዳዳሪው፣ ተስፋ መገርሳ ደህንነቱ፣ ታደለ ደገፋ በኋላ የከተማ ሹም የሆነ፣ ጌታነ ገብረ ጻድቅ ቶሩ ሻመና፣ ጃርሶ ጎዳና፣ ጌታቸው መኩሪያ፣ ብርሃኑ ደበላ፣ በቀለ ቡሳዋ፣ አልዓዛር ጻድቅና መሰሎቻቸው ምን ያሰሩብን አለ? አይኔን ሸፍነው፣ አፌን በጨርቅ አፍነው፣ ልጄ ይህ አባ አንተ ባለ መሳሪያ ብለው የሌለኝን ትጥቅ በዱላ ሊያስወልዱኝ ተጫወቱብኝ። ልጆቻችን ወረቀት ከመበተናቸው ውጭ አንዲት ነፍስ እንኳ ሳያጠፉ በቁማቸው በጥብጠባ ጨርሰዋቸው በቃሬዛ እንዲሄዱ ከማድረጋቸው በላይ ደማቸውን በበረሃ አፈሰሱ። እኔንና ልጄን አስሮ ማንገላታቱ አልበቃ ቢላቸው ጌታቸውና ብርሃኑ የሚባሉት ቤቴ መጥተው የገነትን ታናሽ ጸጉሯን ጨምደው መሬት ለመሬት ጎትተው በሽጉጥ ተደፍራ ራሷን ፈነካክተው ተጫውተውባታል። እነዚህ አረመኔዎች ዛሬ መምህራን ተብለው አሉ፣ ለሰው ብርሃን ሊሆኑ። ምን ያልፈጸሙብን አለ?
የልጅን ስቃይ እንደሴት ቁጭ ብያየው አልቅሽ ያሳለፍኩ በተከላላው ለአመት ከመንፈቅ በነሱ እጅ ተንገላትቻለሁ። የሚገርመው በዚያም ሰሞን አንድ ኗሪ ይሞትና በቀብሩ ላይ የደረሙሾ ይወርዳል። በዚህ ጊዜ ለልጆቻችሁ አስለቀሳችሁ ብለው እኔንና የሟቹን የኑሩን አባት ሐጂ ሐሰን አንደታን አሰሩን። በስር ቆይቼ በነበረበት የመጨረሻ ወቅት ሻምበል ኢዮብ መጣው። እንዴ እርሶ እዚህ ተረሱ? አይ ቆይቲ ላስታውሳቸው ብለውኝ ይሄዱና እንድፈታ አደረጉኝ። እኚሁ የፖሊስ አዛዥ ይበሉ ይሄዱና ሻለቃ ደስታን እጅንሱ አሉኝ። ጌታዬ የፈታኝ እግዚአብሔር ነው። ከፈለገ መጥቶ እንኳን እግዚአብሔር አወጣ ይበለኝ እንጂ እኔ ወደ እርሱ የሚሄድበት በደል የለኝም አልኩና ቀረው። ከዚያ ክፉ ጊዜ ጀምሮ ሁለመናዬ ብሶት አዝሏል። ስንቱን እነግርሃለሁ። ዛሬም የሚፈነጩት ዓለማቸውን የሚቀጩት የወለዱትን የሚያሳድጉት የሚድሩት እነሱ ናቸው። የእኛንማ ምን እልሃለሁ በማለት ውይይታችንን በቁጭትና በሐዘን ቋጩት። ምዕራፍ አራት ሰማዕታት። የመጀመሪያው ሰማዕት። ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሀሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከንግሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኟቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦዎቹ የመኢሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ኮቴሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተማሪ አጼዎስ ተክለማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምፅ ጥሪው አስተጋባ። የአጼዎስ አስከሬን ንግሌ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም የያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ የአጼዎስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀብሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ፣ ጠቡ ተካረረ። በዚያ በምሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን፣ ወላጆች ሁሉ ተሸማቀቁ። ከዚህም ሌላ የአጼዎስን አስከሬን ከይርጋለም ለማምጣት የተቆናጠሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ፣ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ሕይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተፈራጨ። ምን ልበልህ ጓዴ ምን ልበልህ በትግል ልከተልህ ኢዳ ከመስኩ ላይ መሲንቾ ካፋፉ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል መስዋዕትነት በሕይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት። ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጨፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓመተ ምህረት ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 ጥይት ደብድቦ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ 2 እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠብሰው በቆሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ስራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት። ለዘመናት በጭቆና ማት በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ። ይኸው ታጥቄያለሁ ዛሬ። ፍጹም ነው እምነቴ፣ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መስዋዕትነቱ ሊከብድም ኢህአፓን አመነ፣ በኢህአፓ በእጅጉ ተማመነ። ኢህአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየህዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነ ጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ሕይወትና ሞት ይፋተጉ ይታገሉ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት። በ1969 ዓመተ ምህረት አጋማሽ ከነገሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረ ሕይወትን፣ መምህር ታምራት ኃይሌን፣ መምህር አሰስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ አለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓ.ም ተመረስ ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው በአጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን ጴጥሮስ ገብሬና ሌሎች ባለስልጣናት የገብሬ የወጣትና የሴት ማህበራት ተወካዮች ነበሩ። ምሽት ስለሆነ በጀነሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ ማስረሽ ምችው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት፣ ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም፣ ይህ አባ ያቸንፋል፣ ፋሽስቶች ትወድማላችሁ እንዳለ ተኩሶበት ወደቀ። ደገመው፣ ተጨበጨበለት፣ መፈክሩ ወረደ። በመቀጠልም መምህር በሪውን ገብረ ሕይወት ቀረበ። የክፍለ አገሩ የሴቶች ድርጅት ሊቀመንበር እንድትገድለው ተደረገ። ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት። ተጨበጨበ። እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ። በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ። በተቃራኒው ግን ወጣቱ እምቢ ለባንዳ፣ እምቢ ለፋሽስት፣ ከቶ አንገዛም በኃይል በጥይት ተኝተህ የነበርክ ተጫጭኖህ እንቅልፍ፣ ጊዜህን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ። ወገን ልብ ግዛ፣ ወገን ድፍረት ግዛ፣ በቃ ይበል ጭቆና፣ በቃ በል ብዝበዛ እያለ በአቋሙ ጸና። ግድያው ተፋፋመ። አራተኛ ዙር ሰማዕታት። ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ያባ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ። ደርግ መኮንኖችና አስር አለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረት ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር። 1970 ዓ.ም መግቢያ በጀምጀም ተማሪ ሰይፉ ሰለሞንን፣ ቦሬ ላይ ተማሪ ዳንኤል ፈጠነን፣ ተማሪ ምህረተአብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ። በመይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።